ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 9 2015 ዓመተ ምህረት ዝግጅታችን ጀመረ።
ለኔ የደርግ ጉዳይ አለመረጋጋት ጉዳይ እሱ አሁንም ዞሮ የሚወስደን የሰላም እጦት ላይ ይመስለኛል። ምክንያቱም ኢትዮጵያን የሚያህል ሀገር ምናልባት አካባቢዋን ልትመግብ ትችላለች ብለን የምንገምታት የምንጠብቃት ኢትዮጵያ በውሃ ጥሩ ደረጃ ላይ ያለች ሀገር ራሷን መመገብ አለመቻል በጣም የሚያሳዝን ነው።
በኢትዮጵያ ፖለቲካዊ ጉዳዮች ላይ ትንታኔ በመስጠት የሚታወቁት በዩኒቨርሲቲ ሚሲሲፒ ግዛት የጋዜጠኝነትና ኮሙኒኬሽን መምህር የሆኑትን ዶክተር ዘነበ በየነን የሰማናቸው ለኢትዮጵያ መረጋጋት ስጋት ሆነው የቀጠሉ ጉዳዮች ምንድን ናቸው በሚል በምሽቱ ሀሳባቸውን ያካፍሉናል። ሳምንታዊው የመዝናኛ አፍታ የሙዚቃ ቃናን ጨምሮ ሌሎች ዝግጅቶችም በምሽቱ ተካተዋል። እና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ጽዮን ግርማ ደግሞ የዝግጅቱ ዋና አዘጋጅ። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። አቶ ጌታቸው ረዳ ለትግራይ ክልል ግዚያዊ አስተዳደር ፕሬዝዳንትነት በህወሓት ታጩ። የህወሓት ቃል አቀባይ አቶ ጌታቸው ረዳ በትግራይ ክልል በመቋቋም ላይ የሚገኘውን የክልሉን ግዚያዊ አስተዳደር በፕሬዝዳንትነት እንዲመሩ ከህወሓት በኩል መታጨታቸውን ለፓርቲው ቅርበት ያላቸው ምንጮች ለአሜሪካ ድምጽ ገልጸዋል። ዓለም አቀፍ የትግራይ ምሁራን ማህበር ሌተናል ጀነራል ጻድቃን ገብረተንሳይን የክልሉ ምክትል ፕሬዝዳንትነት እንዲሆኑ ባለፈው ሳምንት በእጩነት ማቅረቡ ይታወቃል። የአቶ ጌታቸውና ሌሎች የግዚያዊ አስተዳደሩ ካቢኔ አባላት ሹመት የክልሉ አመራሮች ከፌደራል መንግስት ጋር በግዚያዊ አስተዳደሩ አወቃቀር ጉዳይ ተወያይተው ካጸደቁት በኋላ አስተዳደሩ ስራ እንደሚጀምር ምንጮቻችን ጨምረው ገልጸዋል። በታንዛኒያ ምንነቱ ያልታወቀ ህመም 5 ሰዎችን ገደለ። የታንዛኒያ ባለስልጣናት በሀገሪቱ ሰሜናዊ ምዕራብ ክፍል ኢቦላ በሚመስሉ ምልክቶች 5 ሰዎችን የገደለውን ህመም ያጣሩ ሲሆን ገዳይ ቫይረስ ሊሆን እንደሚችል ስጋት ፈጥሯል። የታንዛኒያ የጤና ሚኒስትር ሐሙስ ምሽት ባወጣው መግለጫ በሰሜን ምዕራብ ካጂራ ክልል በበሽታው የተያዙት 7 ሰዎች እንደ ትኩሳት፣ ማስታወክ፣ የደም መፍሰስና የኩላሊት ስራ ማቆም የመሳሰሉ ምልክቶች ታይተውባቸዋል ብሏል። በክልልና በምክር ቤት ደረጃ ያሉ የአስቸኳይ ጊዜ ምላሽ ሰጪ ቡድኖች ምንነቱ ያልታወቀውን በሽታ ለመመርመርና ለመረዳት ወደ ቦታው መንቀሳቀሳቸውን ዋና የህክምና መኮንን ቱማኢኒ ናጉ ገልጸዋል። የበሽታዎቹ ምልክቶች የሆኑት ኃይለኛ ትኩሳት፣ ከፍተኛ ደም መፍሰስና የሰውነት አካል ክፍሎች ስራ ማቆም ገዳይ ከሆነው የኢቦላ በሽታ ምልክቶች ጋር ተመሳሳይ መሆኑ ተገልጿል። በሽታው የተገኘበት ካጌራ ክልል በዩጋንዳ ድንበር ላይ የሚገኝ ሲሆን በዩጋንዳ ከመስከረም እስከ ጥር ድረስ በተከሰተ የሱዳን ዝርያ ያለው የኢቦላ በሽታ ምክንያት የ77 ሰዎች ህይወት ማለፉ ይታወሳል። በብሩንዲ አንድ 4 ዓመት ህፃንና ከልጁ ጋር ግንኙነት የነበራቸው ሌሎች 2 ህፃናት ላይ የፖሊዮ በሽታ ከተገኘ በኋላ የሀገሪቱ መንግስት ብሔራዊ የህዝብ ጤና አስቸኳይ አዋጅ አውጇል። የፖሊዮ ወረርሽኝ በብሩንዲ ሲከሰት ከ30 ዓመት ወዲህ ለመጀመሪያ ጊዜ ነው። ከህፃናቱ በተጨማሪ የጤና ባለስልጣናት 5 የፖሊዮ ናሙናዎችን በቆሻሻ ውሃ ላይ በማግኘታቸው ሁለተኛው አይነት የፖሊዮ ቫይረስ እየተዘዋወረ መሆኑን አረጋግጠዋል። በከፍተኛ ሁኔታ ተላላፊ የሆነው ይህ በሽታ በተበከለ ውሃና ምግብ ወይም በበሽታው ከተያዙ ሰዎች ጋር በሚኖር ግንኙነት ይተላለፋል። የሀገሪቱ መንግስት አዲስ ከተወለዱ ህፃናት ጀምሮ እስከ 7 ዓመት ላሉ ህፃናት የሚሰጥ የክትባት ዘመቻ እያዘጋጀ ሲሆን በሳምንታት ጊዜ ውስጥ መሰጠት እንደሚጀምር ተገልጿል። አድማጮች የምታደምጡት የአሜሪካ ድምጽ ራዲዮ ጣቢያን ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከማንሃታን አውራጃ አቃቤ ህግ ቢሮ ሾልኮ የደረሳቸው መሆኑን በገለጹት እርምጃ መሰረት ማክሰኞ ዕለት እንደሚታሰሩ በማህበራዊ ሚዲያ ገጻቸው ላይ ዛሬ ለተከታታዮቻቸው አስታውቀዋል። ትራምፕ የራሳቸው ማህበራዊ ሚዲያ በሆነው ትሩዝ ሶሻል ባስተላለፉት መልእክት ለደጋፊዎቻቸው ተቃውሞ አሰሙ፣ ሀገራችንን መልሰን እንውሰድ ሲሉ ጥሪ አቀርበዋል። ለምን እንደሚታሰሩ ግን ዝርዝር መረጃ አልሰጡም። በኒውዮርክ ከተማ የሚገኙ ባለስልጣናት ግለሰቦች መረጃ እንዳያወጡ ዝም ብለው ማሰኘት ገንዘብ በመክፈል ወንጀል በትራምፕ ላይ ክስ መመስረት የሚቻልበትን ሁኔታ ሲመክሩ መቆየታቸው ይታወቃል። ትራምፕ ፕሬዝዳንት ከመሆናቸው በፊት ከአንዲት የወሲብ ፊልሞች ላይ የምትተውን ሴት ጋር ነበራቸው የተባለው ግንኙነት ይፋ እንዳይወጣ ዝም ለማሰኘት ገንዘብ ከፍለዋል ተብሏል። በትራምፕ ላይ የቀረበ ምንም አይነት የወንጀል ክስ ስለመኖሩ ከባለስልጣናት የተረጋገጠ ነገር የለም። ሆኖም የኒውዮርክ ከተማ የህግ አስከባሪ ተቋማት ትራምፕ ክስ ሊመሰረትባቸው ከቻለ ሊደረጉ ስለሚገቡ የጸጥታ ዝግጅቶች ላለፉት ጥቂት ቀናት ሲወያዩ መቆየታቸውን አንዳንድ የሚዲያ ዘገባዎች አመልክተዋል። ትራምፕ የሚታሰሩ ከሆነ ተቃውሞ እንዲደረግ ጥሪ ማቅረባቸው እንደ አውሮፓውያን አቆጣጠር በጥር 6 2021 ዓ.ም በአሜሪካ ምክር ቤት ህንጻ ላይ ጥቃት ከመድረሱ በፊት በኢንተርኔት ላይ ያደረጉት ቀስቃሽ ንግግር ያስተጋባ መሆኑ ተገልጿል። ትራምፕ በወንጀል ከተከሰሱ በአሜሪካ ታሪክ ውስጥ የቀድሞ ፕሬዝዳንት ሲታሰሩ ለመጀመሪያ ጊዜ ይሆናል። በመጨረሻም የዩናይትድ ስቴትስ የቀድሞ ፕሬዝዳንት ጆርጅ ቡሽ ኢራቅን ለመውረር ትዛዝ ከሰጡ ነገ እሁድ 20 ዓመት ይሞላዋል። የዛሬ 20 ዓመት ጦርነቱ ሲጀመር አስደንጋጭና አስፈሪ የቦምብ ጥቃት ዘመቻ ባግዳድን አቀጣጥሏት የነበረ ሲሆን የአሜሪካ ጦር በስልጣን ላይ የነበረውን የሳዳም ሁሴን መንግስት አፍርሶ አምባገነኑን መሪ ከስልጣን አውርዷል። ፕሬዝዳንት ጆርጅ ቡሽ እንደ አውሮፓውያን አቆጣጠር ግንቦት 1 ቀን 2003 ዓ.ም ተልኳቸው መጠናቀቁን ቢያውጁም የሳዳም ባቲስት ፓርቲ አባላትና ሌሎች አማጽያን ከአሜሪካና አጋር ኃይሎቿ ጋር ውጊያ በመቀጠላቸው ጦርነቱ ተራዝሟል። ለወረራው ምክንያት የነበረው በኢራቅ አለ የተባለው የጅምላ ጨራሽ ጦር መሳሪያ ባይገኝም የኢራቅ ነዋሪዎችንና የአሜሪካ ወታደሮችን ግን ዋጋ አስከፍሏል። የቀድሞ የአሜሪካ ፕሬዝዳንት ኦባማ አስተዳደር የውጭ ጉዳይ ሚኒስቴር ጂም ስታይንበርግን ጨምሮ በርካታ ተቾች አሜሪካ በኢራቅ ውስጥ ያደረገችውን ጣልቃ ገብነት ጥበብ የጎደለው ብለውታል። ፕሬዝዳንት ኦባማ እንደ አውሮፓውያን አቆጣጠር በ2011 ዓ.ም የጦር ኃይላቸውን ከኢራቅ አስወጥተው የነበረ ቢሆንም ከሶስት ዓመት በኋላ ግን በኢራቅ ያለውን የፖለቲካ አለመረጋጋት ተከትሎ የተነሳውን እስላማዊ መንግስት ለመዋጋት በድጋሚ ገብተዋል። ዛሬ የአሜሪካ ወታደሮች በኢራቅ የሚገኙ ሲሆን ግንኙነታቸው እንደ አውሮፓውያን አቆጣጠር በ2003 እንደነበረው በጠላትነት ሳይሆን በቁልፍ አጋርነት መሆኑን የተገለጸው። በኢራቅ ጦርነት ምክንያት በአስር ሺዎች የሚቆጠሩ ኢራቃውያን ህይወት የጠፋ ሲሆን ከ4000 በላይ የአሜሪካ ወታደሮችም ተገድለዋል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በመደመጥ ላይ ይገኛሉ። እስከ ዝግጅታችን ማብቂያ አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ዕለቱ አብይ ርዕስ እንሻገር። በሰሜን ኢትዮጵያ የነበረውን ጦርነት ለማስቆም ደቡብ አፍሪካ ፕሪቶሪያ ላይ የሰላም ስምምነት ከተፈረመ ወራቶች ተቆጥረዋል። በርካታ መፈታት ያለባቸው ኢኮኖሚያዊ፣ ማህበራዊ ጥያቄዎች ቢኖሩም ቢያንስ ለብዙ ሰዎች ሞትና መፈናቀል ምክንያት የነበረው ቀጥተኛ ውጊያ ቆሟል። ኢትዮጵያ ፖለቲካ ግን አሁንም አልተረጋጋም። ለመሆኑ ለኢትዮጵያ መረጋጋት ስጋት ሆነው የቀጠሉ ጉዳዮች ምንድን ናቸው? በኢትዮጵያ ፖለቲካዊ ጉዳዮች ላይ ትንታኔ በመስጠት የሚታወቁት በዩኒቨርሲቲ ሚሲሲፒ ግዛት የጋዜጠኝነትና ኮሚዩኒኬሽን መምህር ዶክተር ዘነበ በየነን ባልደረባችን ስመኝሽ ቆየ አነጋግራቸዋለች። ወደዚያው እናቅናለን።
ዘነበ በየነ እባላለሁ። በዩኒቨርሲቲ ኦፍ ሚሲሲፒ የጋዜጠኝነት ትምህርት ክፍል ተባባሪ ፕሮፌሰር እና በትምህርት ቤቱ የዓለም አቀፍ ፕሮግራሞች አስተባባሪ ነኝ።
ዶክተር ዘነበ፣ እንግዲህ በሰሜን ኢትዮጵያ የነበረውን ግጭት ለማስቆም የሰላም ስምምነት ከተፈረመ ጥቂት ወራቶች ተቆጥረዋል። በርካታ መፈታት ያለባቸው ኢኮኖሚያዊ፣ ማህበራዊ ጥያቄዎች ቢኖሩም ቢያንስ ግን ለብዙ ሰዎች ሞትና መፈናቀል ምክንያት የነበረው ቀጥተኛ የነበረው ውጊያ ቆሟል። ግን ያም ሆነ የኢትዮጵያ ፖለቲካ አሁንም አልተረጋጋም። ለዚህ አለመረጋጋት ምክንያት ሆነ የቀጠሉ ጉዳዮች ምንድናቸው?
በጣም አመሰግናለሁ። ይሄ ጥያቄ ብዙ ነገሮችን የያዘ ጥያቄ ነው። ጥያቄው ላይ እንዳመለከትሽው በሰሜን ኢትዮጵያ የነበረው ግጭት መቆሙ፣ ያለ ማስቆም የሰላም ስምምነት መፈረሙ በራሱ ትልቅ መርታ ነው ብዬ አስባለሁኝ። ያዛ የሰላም ስምምነት ግን ኢትዮጵያ ውስጥ ያለውን ችግር ሙሉ ለሙሉ ይፈታዋል የሚል እምነት የለኝም። ምክንያቱም በመጀመሪያ እዚህ ችግር ውስጥ እዚህ ደረጃ ላይ እንዴት ልንደርስ ቻለን? በየአካባቢው ያሉ ጥያቄዎች ከመልካም መስተዳደር ጋር ሊሆን ይችላል፣ ከይዞታ ይገባኛል ሊሆን ይችላል፣ ሌሎችም የፖለቲካ ጥያቄዎች ለኔ መሰረቱ ሁለት ወይም ሶስት ነገር ናቸው ብዬ አስባለሁ። የመጀመሪያው የዚህ ችግር ዋና መንስኤ ነው ብዬ ማምነው እንደኔ እይታ ህገ መንግስቱ ራሱ ይመስለኛል። ይሄ ህገ መንግስት ከሚያደርጋቸው ነገሮች አንዱ ክልሎችን የራሳቸው የታጠቀ ኃይል እንዲኖራቸው ያደርጋል። ይሄ የታጠቀ ኃይል በፌደራል መንግስት ተጠሪነቱ ለማን ነው? በምንስ መንገድ ነው ከፌደራል መንግስቱ ጋር አብሮ የሚሰራው የሚለው ጥያቄ እኔ ብዙ መልስ ያለው አይመስለኝም። ክፍተት ያለበት ይመስለኛል። አንዱ እሱ ነው። ሌላው በተለያዩ አካባቢዎች በተደጋጋሚ የሚነሱ ወደ ክልል የመሆን ጥያቄዎች ይመጣሉ፣ ወረዳዎች ሲሆን እንሆን የማለት ነገር ይመጣሉ። እንደዚህ አይነት የአስተዳደር ጥያቄ ሊቆም በማይችል መልኩ ኢትዮጵያ ለማስተናገድ ትገደዳለች። ምክንያቱም ይሄ ኮንስቲቱሽን ይሄ ህገ መንግስት ለህዝቦች ሰጥቻለሁ የሚለው መብት ስለሆነ በራሳቸው እንዲያስተዳድሩ ይፈቅዳል ስላለ ደግሞ ከሚያነሳቸው ጥያቄዎች በፖለቲከኞች ፍላጎት ሊሆን ይችላል፣ ስልጣን በሚፈልጉ ኃይላት ሊሆን ይችላል፣ ወይም የህዝቡ ጄኑን ጥያቄ ሊሆን ይችላል። እነዚህ ኢትዮጵያን ሊቆም የማይችል ሊያባራ የማይችል ጥያቄ ውስጥ የሚከቱ ጉዳዮች ናቸው። ከሱ ጋር አብሮ ማየት ያለብን የተቋማት ገለልተኝነት፣ የህግ የበላይነትን የማስከበር አቅማቸው ምን ያህል ነው? ሶስተኛው የውጭ ኃይሎች ሚና ምንድን ነው? በዋናነት ሁልጊዜ እኔ የህዝብ ጥንካሬ ወይም ህዝብ ውስጥ ያለ ክፍተት በውስጥ ያለ ክፍተት የውጭ ኃይላቶች የመጋበዝ ወይም ለነሱ ኃይል የመስጠት ፖሲቢሊቲ ይኖረዋል ብዬ አምናለሁ። የውጭ ኃይሎች ሁልጊዜ ኢትዮጵያ ላይ ትልቅ ኢንትረስት አላቸው። በሃይማኖት ሊሆን ይችላል፣ በውሃው ሊሆን ይችላል፣ በጂኦፖለቲክስ ሊሆን ይችላል፣ በታሪክ ሊሆን ይችላል። ስለዚህ እነዚህ ሶስት ዋና ዋና ምክንያቶች ናቸው ብዬ አስባለሁ የገባንበት አዙሪት ውስጥ እንዳንወጣ ያደረጉን።
እንግዲህ አሁን ከገለጿቸው ከግጭት፣ የተለያዩ የሰብአዊ መብት ጥሰቶች፣ የህግ የበላይነት በተደጋጋሚ መጣስ የመሳሰሉት በተጨማሪ ደግሞ እንግዲህ አገሪቱ ውስጥ ከፍተኛ አስከፊ የተባለና የሚሊዮኖችን ህይወት አደጋ ውስጥ የከተተ ድርቅም አለና እነዚህ ሁኔታዎች ሀገሪቱ እንድትሄድ ወደሚፈለግበት የሰላምና የእርቅ ሂደት ለመውሰድ ምን ያክል እንቅፋት ሆነዋል?
ሰላም ለሁሉ ነገር መሰረት ነው። ሰላም ከሌለ ወጥቶ መግባት አይቻልም። ሰላም ከሌለ ማምረት አይቻልም። ሰላም ከሌለ መማርም እንበለው ልማትም እንበለው ሌሎችም ማህበራዊ ኑሮአችንን ስራዎቻችንን ማከናወን አንችልም። ለኔ አሁን የተከሽክሽው የድርቅ ጉዳይ፣ አለመረጋጋት ጉዳይ እሱ አሁንም ዞሮ የሚወስደን የሰላም እጦት ላይ ይመስለኛል። ምክንያቱም ኢትዮጵያን የሚያህል ሀገር ምናልባት አካባቢዋን ልትመግብ ትችላለች ብለን የምንገምታት የምንጠብቃት ኢትዮጵያ በውሃ ሀብቷ ጥሩ ደረጃ ላይ ያለች ሀገር ራሷን መመገብ አለመቻል በጣም በጣም የሚያሳዝን ነው። በመጀመሪያ ደረጃ እንደነዚህ አይነት የልማት ራስን የመቻል ጥያቄዎችን ለመመለስ የፖሊሲ ፕራዮሪቲያችን ምንድን ነው ብሎ መፈተሽ ያስፈልጋል። እርግጥ ነው የመንግስት ትልቁ ኃላፊነት የዜጎችን በሰላም ወጥቶ መግባት ማረጋገጥ ነው። ይሄ ትክክለኛ የመንግስት አንዱና ዋነኛ ተቀዳሚ ኃላፊነት ተግባሩ ነው። ከዛ በተረፈ ግን ሌላው ህዝብም ሲቪል ሶሳይቲ ተቃዋሚ ፓርቲም ተቀናጅቶ መስራት የሚገባው ትልቁ ስራ ቢኖር እንደነዚህ አይነት አዙሪት ውስጥ ጦርነት፣ ድርቅ፣ ረሃብ እያልን በዛ አዙሪት ውስጥ ላለመቆየት ከዛ ለመውጣት ያለው ብቸኛው ቁልፍ አገሪቷ ውስጥ ለረጅም ጊዜ እንደ ሰላም የራቀንን ሰላም እውን ማድረግ ነው። ይሄ ከተደረገ ሌሎቹ ነገሮች በሙሉ መሰራት የሚችሉ ይመስለኛል።
ወደ ሰላም ሂደት ለመሄድ ሐላፊነቱ ከየት ነው መጀመር ያለበት? ወደ ብሔራዊ እርቅ ለመራመድ መሰራት ይችላል ወይ? ግጭቶች ይያሉ፣ ያለመረጋጋቶች ይያሉ፣ ይሄ ሂደት መጀመር ይችላል ወይ? ከተቻለስ መንገዱ ምንድነው?
እኔ ይቻላል ባይ ነኝ። በመሰረቱ አንድ ቤት ሲቃጠል በመጀመሪያ ደረጃ ያንን እሳት ማቆም ጊዜ የማይሰጠው ጉዳይ ነው። በስፋም ናለው ኢትዮጵያ ከገባችበት ችግር ለማውጣት ምንድነው መደረግ ያለበት? እዚህ ጋር ህዝብ ኃላፊነት አለበት፣ መንግስት ኃላፊነት አለበት፣ የተለያዩ ተቋማት ሲቪል ሶሳይቲ የራሳቸው ኃላፊነት አላቸው፣ ትምህርት ቤቶች የራሳቸው ኃላፊነት አላቸው፣ የሃይማኖት መሪዎች የራሳቸው ኃላፊነት አለባቸው። ምክንያቱም ሰላም የአንድ አካል የአንድ ወገን ብቻ ኃላፊነት አይደለም። ሰላም ሁሉም ሰው ተረባርቦ እውን ሊያደርገው የሚገባው ጉዳይ ነው። እርግጥ ሁላችንም የተለያየ ኃላፊነት ሊኖረን ይገባል። የመንግስት ኃላፊነት እዚህ ጋር ግንባር ቀደም ነው። እሱን ልንክድ አንችልም። ከዛ በኋላ እንዴት ነው እምነት ትረስት ልናመጣ የምንችለው? ይሄ በተለያየ በዓለም አካባቢ ላይ ችግር ተፈጥሮባቸው የነበሩ አካባቢዎች ወይም ችግር እየተፈጠረባቸው ያሉ አካባቢዎች ከችግር እንዴት ነው የወጡት፣ እንዴት ሊወጡ ቻሉ የሚለውን ነገር ማየት የሚያስፈልግ ይመስለኛል። እነዚህ ኦፒኒየን ሊደርስ የምንላቸው የሃይማኖት መሪዎች ሊሆኑ ይችላሉ፣ የሲቪክ ሶሳይቲ መሪዎች ሊሆኑ ይችላሉ፣ በህዝብ ዘንድ ቅቡልነት ያላቸው ተሰሚነት ያላቸው ሰዎች ተገናኝተው ከተለያየ የህብረተሰብ አካል ክፍል የተወጣጡ ሰዎች በኃላፊነት በተሞላው ያገባኛል በሚል ስሜት ቁጭ ብለው ተወያይተው ይህን አገር የወደፊት እጣ ፋንታ መምከር መወያየት ያስፈልጋቸው ይመስለኛል። ምክንያቱም አሁን ምንም እንዲህ ነው ቀላል ነው የምንለው ነገር አይደለም። ሁልጊዜ ችግር በሚፈጠርበት ጊዜ ለችግሩ መፍትሄ ውጪ መቃኘት ሳይሆን ውስጥ ያለንን ሀብት ማየት የሚያስፈልግ ይመስለኛል። እነዚህን ነገሮች ካደረግን የተለያዩ የህብረተሰብ ክፍል የሚወክሉ መሪዎች በቅንነት ስለ ራሳቸው ሳይሆን ስለ ሀገር፣ ስለ ህዝብ፣ ስለ ትላንት ሳይሆን ስለ ነገ የሚቆረቆሩ ከሆነ አመልኩ ቁጭ ብለው ሊነጋገሩ ይገባል። መንግስት እንደነዚህ አይነት ነገሮችን የማዘጋጀት ቁልፍ ሚና አለው፣ ግዴታ አለበት፣ ኃላፊነት አለበት። ምክንያቱም በስልጣን ላይ መቆየት የሚቻለው ህዝብና አገር ሲኖር ነው። ስለዚህ ይሄ ህዝብ እቺን አገር እንዴት ማቆየት ይቻላል የሚለው ከሁሉም ኢትዮጵያዊ የመንግስት ኃላፊዎችንም ጨምሮ እነዚህን ጥያቄዎች መመለስ መቻል አለበት። እነዚህ ካላደረግን ድረስ ምናልባት አንድ እርምጃ ወደፊት፣ ሁለት እርምጃ ወደኋላ መሄድ፣ ታዞሪት ውስጥ መቆየት ግዴታችን እጣ ፈንታችን ነው የሚሆነው።
ያ ከ70% በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት ክፍል ደግሞ የተለያዩ የኢኮኖሚ የኑሮ ውድነት የስራ አጥነት ችግሮችን ጫንቃው ላይ ተሸክሟልና ሌሎች የሰባዊ መብት ጥያቄዎችም መሰረታዊ የሚባሉ ጥያቄዎች ባሉበት ወቅት እንዴት ነው ወጣቱን ወደ ብሔራዊ እርቅ ሐሳብ፣ ወደ ሰላም ሐሳብ፣ ወደ ሰላም ሂደት ውስጥ ማምጣት የሚቻለው?
በመሰረቱ ቀድም የተነጋገርነው ነገር አለ። የመጀመሪያው ጥያቄ ላይ ለሁሉም ነገር መሰረቱ ሰላም ነው። ይህንን ትውልድ በተለይ አሁን ያለው ትውልድ እንደ አንድ ቀድሞ እንደመጣ የቀድሞ ትውልድ አባል እንደመሆኔ በጣም ሁሌ ሳስበው የሚያሳዝነኝ፣ ከሁሉ በላይ ደግሞ ትምህርት ላይ ከፍተኛ ትምህርት ተቋም ውስጥ ከባለፉት 20 ምናምን ዓመት እንደቆየ ሰው በጣም የሚያሳዝነኝ፣ ምናልባት ልቤንም የሚሰብረኝ ነገር ይሄ ትውልድ ከመጀመሪያ ጀምሮ ለባለፉት 30 ዓመታት ማለት ይቻላል ጥላቻ እየሰበክን ያሳደግ ነው የፈጠር ነው ያጎለበት ነው ትውልድ ነው። ታላቆቹን እንዳያከብር፣ ከሌላ አካባቢ የመጣ ወገኑን እንደ ተላጨ እንዲያይ ዛሬ ኢትዮጵያ ለገባችበት ፈተና በሙሉ ከተወሰነ አካባቢ የመጣ ሰው ወገኑ ተጠያቂ እንደሆነ ለዛ ችግር መፍትሄ ሊሆን የሚችለው ያንን ወገን ምናልባት ማሰቃየት ማፈናቀል ከተቻለ ማጥፋት እንደ ብቸኛ መፍትሄ አርገን ስንሰብከው የቆየ ትውልድ ዛሬ እዚህ ቦታ ላይ ደረሰ እንዲህ አደረገ ብለን ህዝቡን ብንከስ በጣም ያሳዝናል። ለችግራችንም ትክክለኛ መፍትሄ እናገኛለን ብዬ አላስብም። ስለዚህ ማድረግ ያለብን ነገር ምንድን ነው? ከመስመር የወጣውን ትውልድ ወደ መስመር እንዲገባ ማድረግ ያስፈልጋል። ያስተማርነውን መጥፎ ነገር የዘራነውን ጥላቻ በመጀመሪያ ደረጃ መፍታት ሪቨርስ ማድረግ የሚያስፈልግ ይመስለኛል። ትምህርትን የፖለቲካ ሰለባ ማድረግ ከፈለን አንዱም ዋጋ ይመስለኛል። ባለፈው የወጣው የ12ኛ ክፍል መልቀቂያ ፈተና ውጤት ለዚህ ቁልጭ ያለ ማስረጃ የሚሆን ይመስለኛል። የወደቁት ተማሪዎቻችን ናቸው ወይስ እኛ እንደ ኢትዮጵያውያን ሁላችንም ወድቀናል? እዚህ ላይ ግልጽ ንግግር ያስፈልገናል። ሐኪማችን ጋር ሄደን ሐኪማችን ውሸት ነግረን እውነተኛ መድኃኒት ልናገኛ አንችልም። እውነቱን መነጋገር ያስፈልጋል። እኔ እንደ ህዝብ የወደቅን ይመስለኛል። ያ ደግሞ ልጽ አድርጎ እንደ መስታወት አሳይቶናል። ስለዚህ እዛ ጋር ያለው ነገር እዛ ጋር ያለው ችግር መፈታት ያለበት ይመስለኛል። እነዚህ ተቋማት ትምህርት ላይ የምናደርገው ሴራ ትምህርት ላይ የምንፈጽመው ስተት አሁን ብቻ አይደለም ወደፊትም ዋጋ ያስከፈለን ይኖራል። ስለዚህ እዛ ጋር ያለው ነገር ላንዴና ለመጨረሻ ጊዜ ልናስቆም የሚገባ ይመስለኛል። ይሄንን ስናደርግ ከዚህ በተጨማሪ ያሉት ነገሮች እንዳልኩት ትምህርትም ይበል ልማትም ይበል ጤናም ሌሎችም ማንኛውም ነገር መሰረቱ ሰላም ነው። በዚህ ሰላም የመጀመሪያ ተጠቂ የሚሆነው ይሄ ወጣቱ ትውልድ ነው። ምክንያቱም ሽማግሌዎቹማ ቁጭ ብለው ጦርነት ያውጃሉ የሚዋጋው የሚሞተው ይሄ ወጣት ነው። ስለዚህ በመጀመሪያ ደረጃ ለናደርግ የሚገባን ነገር ይሄ ክፍል የችግሩ ሰለባ ተቀዳሚ ሰለባ ስለሚሆን ከሰላምም ተጠቃሚ የሚሆነው እሱ ነው። ስለዚህ የሰላም ባለቤት ልናደርገው የሚገባን እንዴት ነው? የሰላም አምባሳደር ልናደርገው የሚገባው ምንድን ነው? እንዴት ነው? ኃላፊነት እንዴት ነው ልንሰጠው የሚገባው? ምክንያቱም ቅድም እንዳልኩት አብዛኞቻችን ምናልባት የእድሜያችን ግማሹን በላይ ኖረናል። ይህንን እችን ሀገር የሚረከቡ ነገን የሚረከቡት እነዚህ ልጆች ናቸው። ስለዚህ እነዚህ ልጆችን ኃላፊነት ሰጥቶ የሰላምን ጥቅም አስረድቶ እነዚህ ከግጭት ሁላችንም እንደምናጣ እንደምንጎዳ የባለፉት ጥቂት ዓመታት በደንብ ጥሩ አድርገው ማስረጃ የሚሆኑን ይመስለኛል። ከሰላም ሁላችንም አስራፊዎች ነው የምንሆነው። ከሁሉም በላይ ወጣቱ ትውልድ የጦርነት ሰለባ የሚሆነው እሱ ስለሆነ በሁለቱም በኩል በሶስቱም በኩል በአራቱም በኩል በተለያየ አካባቢ ላይ የሚያልቀው ይሄ ወጣት ስለሆነ ስለዚህ እዛ ጋር ቆም ብለን ማሰብ የሚያስፈልግ ይመስለኛል። ይሄንን የሰላሙ አንዱ አካል አድርገን በሰላሙ ዙሪያ ላይ ውይይት ላይ ግንባር ቀደም ካደረግነውና የሰላሙ ተጠቃሚ ካደረግነው ቅድም እንዳልኩት ኢትዮጵያ ውስጥ ያለው የሰላም ችግር በጣም ወደ ሰፊ የሆነ ሃይማኖተኛ የሆነ ወደ ሰፊ የሆነ ህዝብ ስላለ እነዚህ ነገሮች በማድረግ የራሳችን ኢንስትራዎች በመስራት የተለያዩ የህብረተሰብ አካላትን በማሳተፍ በተለይ ወጣቱን ግንባር ቀደም የሰላም አምባሳደር በማድረግ ቀደም እንዳልኩት እንደዚህ እንደ ሰማይ የራቀነን ሰላም እውን አድርጎ የሰላሙ ተቋዳሽ የልማቱ ተቋዳሽ ማድረግ እንችላለን። ላይ
ተዘነበ እንግዲህ በሰሜን ኢትዮጵያ የነበረው ግጭት ለማስቆም የሰላም ስምምነት ከተፈረመ ወዲህ የኢትዮጵያ ፖለቲካ ለምን አልተረጋጋም? ለዚህ ስጋት ሆነ የቀጠሉ ጉዳዮች ምንድናቸው? ይሄ ባለበት ሁኔታ የሰላምና የእርቅ ሂደትን መጀመር ይቻላል? ለዚህ ሐላፊነቱ ማን ጋ ነው በሚሉ ሐሳቦች ዙሪያ ነው ተወያየ ነው። ዶክተር ዘነበ መልከታውን ስላካፈሉን ባድማጮችም በጣም አመሰግናለሁ።
እኔም አመሰግናለሁ እግዚአብሔር ይስጥልኝ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ መጋቢት 9 2015 ዓ.ም ተምረት ዝግጅታችንን ነው። በመቀጠል ጥንታዊው የብራና መጽሐፍት ዝግጅት ጥበብ ለአዲሱ ትውልድ ለማስተዋወቅ ስላለመ አንድ አውደር እንግራችኋለን። ከሰሞኑ በአዲስ አበባ የተከናወነውን አውደር ያስተናዳው ሐመረ ብርሃን የብራና መጽሐፍት ስራ ድርጅት ነው። ከዘጋጆችና ከጎብኚ ጋር ያደረግነው ቆይታ በመቀጠል ይደመጣል። ከሰሞኑ አዲስ አበባ ፒያሳ አሮጌው ፖስታ ቤት ቅጽር ግቢ እግር ጥሎት የሚከሰት እንግዳ ቢኖር ከጥንታዊ የኢትዮጵያን እደ ጥበብ ትሩፋቶች መካከል አንዱ ስለሆነው የብራና መጽሐፍት አዘገጃጀት አይን ከፋሽ ትዕይንት የመመልከት እድል ያገኛል።
ከፍየል ቆዳ ማዘጋጀት ጀምሮ ስዕሉን፣ ሐረጋቱን፣ ድጎሳውን፣ ማይደሩን ጨምሮ ሙሉን የብራና መጽሐፍት ዝግጅትን እንዲሁም በተጓዳኝ የሚሰራቸውን የቅርጻ ቅርጽ ከተለያየ ማዕድናት የሚሰሩ ከነሐስ፣ ከብር፣ ከወርቅ፣ ከመዳብ የሚሰሩ ብራዎችን፣ ጌጣጌጦችን፣ መስቀሎችን፣ የተለያዩ ቅርጽ ያላቸውን መሳሪያዎች ተግባረ እዱንና ሙሉ ምርቱን ደግሞ ሁሉም እንግዶቻችን ለማቅረብ የአባቶቻችን ጥበብ እንዲህ እንደነበረ ሁሉም ደግሞ በገበያ ሲቀውነው እንዲመለከቱ ሳይ የአገሬ ነው የተዘጋጀው።
የሰማነው ኪሮቤል ታምራትን ነው። ኪሮቤል ወደ ቀድሞ ነገር እንመለስ የተሰኘውን ልዩ አውደ ርዕይ ያሰናዳው ሐመረ ብርሃን የብራና መጽሐፍት ድርጅት መስራቾች መካከል አንዱ የእደ ጥበብ ባለሙያ ነው። ድርጅቱ የዛሬ 4 ዓመት ከተቋቋመ ወዲህ በዘርፉ አዲሱ ትውልድ ሊቀስማቸው የሚገቡ ዕውቀቶችና ልምዶችን ሲያጋራ መሰንበቱን ያውሳል።
በዋናነት በሐመረ ብርሃን የብራና መጽሐፍት ድርጅት ውስጥ ያሉ ክፍሎች አሉ። የመጀመሪያው ክፍል ዳንዴ የህትመት መጽሐፎችን የሚያዘጋጅ ክፍል ነው። ሁለተኛው የቅዱስ ስዕላት ወይም የስዕላት ክፍል ነው። በጥቅሉ ብራና ስዕላቶችን የሚያዘጋጅ በዘሬ በፍየል ቆዳ የሚያዘጋጅ ክፍል ነው። ሶስተኛው ክፍል የቆዳ ዘርፍ ነው። ቆዳውን በሙሉ ለሁሉም የበሬም የፍየልም ቆዳዎችን የሚያዘጋጅ የሚያቀርብ ክፍል ነው። በአራተኛው የማዕድናት ማንጠሪያ ክፍል ነው። ቅድም እንደ በርኩት ማከት ላይ ማዳት የሚሰሩ ነገሮችን ይሰራል። አምስተኛው ምርትና ስልጠና ክፍል ነው። ምርትና ስልጠና ክፍሉ ቋሚ ከአምስት ዓመት እስከ 15 ዓመት ያሉ ልጆችን ያማከለ የአዳር መርሃግብር ወይም ቋሚ ሰመር ካምፕ ስልጠና አለው። አብዛኛው የተግባረ ድማ ተመስጦ የሚፈልግ ከልጅነት ጀምሮ ያደገ የሚመጣ መሆኑን በመረዳት ሌሎች እሱን ከሚፈልጋቸው ትምህርቶች ጋር አንድ ላይ በማዳበል አዳሪ ትምህርቶች እየሰጠ ተግባረ ላይ ብዙ ልምድ እንዲኖራቸውና የሚያድግ ባህር እንዲኖራቸውና አውድ ለመፍጠር ብዙ የስልጠና ዘርፎች አሉት።
የብራና ላይ ጽሑፎችና ስዕሎች ጥበብ ከሞላ ጎደል በቀደሙት ዘመናት አሻራነቱ ይወሳል። የአሁኑ ዘመን ያፈራቸው ዘመነኛ የህትመት አማራጮች ብሎም የዲጂታል ዘዴዎች በተበራከቱበት ሁኔታ ግን ስለ ጥንታዊው እደ ጥበብ አሁንኛ ፋይዳ ጥያቄ የሚያነሱ ይኖራሉ። ኪሮቤል ለዚህ መልስ አለው።
ያው ለትውልዱ አንደኛ ውስጣዊ ትርጉም አለው። የማይታይ የማይገለጥ ሊሆን ይችላል። በዋናነት ይሄ የአባቶቻችን ጥበብ ነው። ብዙዎቻችን በአንድም ሆነ በሌላ መንገድ የዘነጋ ነው፣ የተው ነው፣ የጣል ነው። ነገር ግን የምናውቀው አባቶቻችን በስርዓት አስቀምጠውት ለክተው ሰፍረው መድበው ያስቀመጡት በሰዓቱ በጊዜያቸው በጣም ውጤታማ የነበሩበት ታሪክ የሰሩበት ነገር ግን እኛ በተለይ ያለፉት በቅርብ ጊዜያት ያለፉት ትውልዶች ቅድም እንዳልኩት በተለያየ ምክንያቶች ለተግባረ ለሚሰሩ ሰዎች የተለያየ ስም በመስጠት ይሄ ስራ ከኛ እንዲርቅ እንዲወጣ ሌሎች ዓለም ላይ ያሉ ሰዎች ሲሰሩት ትልቅ ስራ እንደሆነ እኛ ስንሰራው ግን ስም የሚያሰጥ ክፉ ስም የሚያስነሳ እንዲሆን ብዙ የተሰሩ ነገሮች ነበሩ። በዋናነት ይሄንን ግን ትውልድ አውቆ አሁን ካለው የስራ አጥነት መንፈስ ወጥቶ የአባቶቹ ሙያ መስራት እንደሚችል አሁንም መልሶ ታሪክ መጻፍን የታየበትና የተረዳበት ይመስለኛል።
ሐመረ ብርሃን የብራና መጽሐፍት ስራ ድርጅት ወጣቶች እየጠፋ መጥቷል ስለተባለው ሀገር በቀል እደ ጥበብ በቂ ዕውቀት እንዲጨብጡ የትምህርት መርሃ ግብሮችን ከዘረጋ ሰነባብቷል። ተማሪዎችን እየተቀበለም ያስተምራል። ሐና ሰለሞን በመርሃ ግብሩ ውስጥ ከታቀፉ ተማሪዎች መካከል አንዷ ናት። የድጎሳና ሐረግ ስዕል ተማሪ ሆነችው ሐና የድርጅቱ የመገናኛ ብዙሃን ክፍል ባልደረባም ናት።
አንደኛ እንግዲህ ተማሪ ለመሆን የመረጥኩበት ምክንያት የአባቶቻችን ጥበብ የቤተክርስቲያናችንን ጥበብ እየጠፋ ስለሆነ እኔም እንደ አንድ ትውልድ ተምሬ ለወደፊት ለሚቀጥለው ትውልድ ለማስተላለፍ እችል ዘንድ ለዛ ነው የመረጥኩት አንደኛ። ሁለተኛ ደግሞ ረቂቅ ስለሆነ ሰውን ልጅም የሚፈዋሽ ስለሆነ በዛ መንገድ ውስጥ መግባት ስለፈለግኩኝ ነው።
ሀና እሷን የመሰሉ ወጣቶች ዘመን የተሻገረውን እደ ጥበብ ቢማሩ ያተርፉበታል የምትለውን ታጋራለች።
እሺ፣ በመጀመሪያ ይህ እንደዚህ አይነት ነገር እንዲስፋፋ ወጣቱ የአባቶችን ጥበብ ማወቅ አለበት ብዬ አስባለሁ። አሁን ወረቀቱ እንደምናውቀው ቶሎ የሚበላሽ ነው፣ ቶሎ የሚቀዳደድም ነው እና በዛ ምክንያት ታሪክንም ሆነ መንፈሳዊ ታሪኮችን ለማስቀመጥ ብራና ማወቃችን ብራና መጻፋችን ይጠቅመናል። አሁን በሚቀጥለው ትውልድ ትክክለኛ የኛን የራሳችንን እውነተኛ ታሪክና እውነተኛ ጥበብ ለማስተላለፍ በዚህ መንገድ ወጣቱ መሰማራት አለበት ብዬ አስባለሁኝ።
አማራ ብርሃን የብራና መጽሐፍ ስራ ድርጅት ያሰናደው አውደ ርዕይ ከመጋቢት 1 እስከ 7 ይዘለቀ ነበር። አዘጋጆች ከጠበቁት በላይ ምላሽ ማግኘታቸውን ይናገራሉ። ከጎብኚዎች መካከል አንድ የሆነው ዳግማዊ እውነቱ አውደ ርዕዩን ከተመለከተ በኋላ የተሰማውን አጋርቶኛል።
ከመጀመሪያው ጀምሮ ሁሉንም ተፋለፍ ያልኩ ለመከታተል ሞክሬያለሁ እና የፈጠረብኝ ነገር ያው ብዙ ጥያቄ የነበረ ውስጤ የነበረ የሱን መልስ አግኝቼበታለሁ። በተለይ ስዕላቶቹ ላይ ቀለማቶቹ ላይ እንደገና አንዳንድ ይሄ መስቀሉ እንዴት እንደሚሰራ ቅርጻ ቅርጾቹ እነዚህ ባህሎቻችን እየጠፉ ነበረ ሀገራችን ላይና የተለያዩ ገዳማትም የመዞር አጋጣሚ አለኝና አብዛኞቹ ነገር ከውጭ በሚመጡ ስዕላት እንደዚህ ቅርጻ ቅርጽ እየተቀየሩ ነውና ያ ባህላችንን እያጣነው ነው ያለነውና ሁሌ ቁጭት ይፈጥርብኝ ነበር። እዚህ መጥቼ ይሄን ፕሮግራም በመመልከቴ በማየቴ ድጋሚ ይሄ ነገር እንደ አዲስ በቃ እንዲነሳሳ ልጆች ያረጉት ነገር በጣም ከፍተኛ እንትን እንዳለው ለመረዳት ይቻላል።
ሐመረ ብርሃን የብራና መጽሐፍት ስራ ድርጅት በተመሰረተ በጥቂት ዓመታት ውስጥ የፈጠረውን መነቃቃት ለማስፋፋት የተለያዩ ቅዶችን መሰነቁን ሰምተናል። ማሰልጠኛ ተቋሙን ለማጠናከርና ጅምሮቹን ለመቋጨት የሚያስችሉ ዓለም አቀፍ የገቢ ማሰባሰብ ስራዎችን ጨምሮ ደጋፊ መርሃ ግብሮች መዘርጋታቸውን ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ቀጣዩ መሰናዶ ከመሻገራችን በፊት አንድ መልእክት እንስማ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ተመልሰናል አድማጮቻችን። አሁን ወደ መልካም ትውስታችሁ የሚመልሳችሁ ድንቅ ሙዚቃዎች የሚደመጡበት ሳምንታዊው የሙዚቃ ቃና የሚደመጥበት ሰዓት ነው። የሙዚቃ ቃናው አዲስ አቅራቢ እንግዶ ወልዴ የዛሬውን እንዲያቀናብሩታል።
ለሳምንታዊ የሙዚቃ ቃና የቅዳሜ ምሽት ቅንብር የአየር መስመሩን ተረክቤያለሁ። ዛሬ ቅዳሜ መጋቢት 9 2015 ዓ.ም ተመረጠ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ለምሽቱ የሙዚቃ ቃና ዝግጅት ግሩም ዜማዎችን መራርጬ አብሬያችሁ አመሻለሁ። እንግዲህ ወልዴ ነኝ። ምሽቱን የምንጀምረው ላቭ ስትሬን በተሰኘውና ባለፈው የፈረንጆች 2022 ዓ.ም የፍቅር ቀን በተለቀቀው ዜማ ነው። ዘፈኑ መጀመሪያ የተቀነቀነው የሪትም ኤንድ ብሉስ እና ፈንክ ባንድ በሆነው ኮንፈንክሽን እንደ አውሮፓውያን አቆጣጠር በ1982 ነበር። ሲልክ ሶኒክ በተሰኘው የቡድን ስማቸው የሚታወቁት ተወዳጆቹ ብሩኖ ማርስ እና አንደርሰን ፓክ በፍቅር ቀን ፌብሩዋሪ 14 እንደ አዲስ ዘፈን ሲለቁ ከፍተኛ ተወዳጅነትን አትርፈዋል። አንድ ሰው ሁለት አፍቃሪዎች በአንድ ጊዜ ሲኖሩት የሚፈጠረውን ፈረንጆቹ ላቭ ትራያንግል የሚሉትን ሁኔታ የሚተርከው ላቭ ስትሬን የተሰኘውና በብሩኖ ማርስና አንደርሰን ፓርክ የተዘመመውን ነበር ያደመጥነው። አሁን ደግሞ ከእንግሊዘኛ ወደ አማርኛ ዜማሉ ሰዳችሁ ሳላይሽን መርጫለሁ። ከተወዳጅ ወጣት አቀንቃኞች አንዱ ዛዮ ደምሴ ከሰራው አልበም ውስጥ ተወዳጅ ዜማ ነው። ሳላይሽ ለደቂቃዎች አብሯችሁ ይቆያል።
I'll call about it. I'll call about it.
የብዛዩ ደም ሴንሳላይሽ ነበር ያደምጥነው ክብራትና ክብራን What a Wonderful World የሉዊስ አርምስትሮንግ ቀደም ካሉትና ተወዳጅ ከሆኑ ዜማዎች አንዱ ነው።
I see trees of green. I see them blue for me and you, and I think to myself.
አረንጓዴ ዛፎች ቀይ ጽጌረዳዎች ለኔና ላንቺ አበቡ ምን አይነት ድንቅ ዓለም ነች ይለናል ሉዊስ አርምስትሮንግ በWhat a Wonderful World.
I see trees of green. I see them blue for me and you, and I think to myself, what a wonderful world. I see skies of blue, clouds of white, bright blessed days, dark sacred nights, and I think to myself, what a wonderful world. colors of the rainbow, so pretty in the skies, also on the faces of people going by. I see friends shaking hands, saying, how do you do? They're really saying, I love you. I hear babies crying. I watch them grow. They'll learn much more than I'll ever know. And I think to myself, what a wonderful world. Yes, I think to myself, what a wonderful world.
የሉዊስ አርምስትሮንግን What a Wonderful World ነበር የሰማነው። አድማጮች እያለመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። እንግዲህ ወልዴ ነኝ ለምሽቱ የመረጥኳቸውን ምርጥ ዘማዎች ይዤ እስከ ምሽቱ 4 ሰዓት ያብራራችሁ አመሻለሁ። በነገራችን ላይ አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በ202-251-3505 በዋትስአፕ ላይ ልታደርሱን ትችላላችሁ ወይም ደግሞ horn@voanews.com በሚለው ኢሜይላችን ብትልኩልን ይደርሰናል። ወደ ሙዚቃ ምርጫዎቹ ልመለሳችሁ። ሙሉቀን መለሰ ሰውነቷ Thank you. ሰውነቷ በሙሉቀን መለሰ በዚህ አጋጣሚ አድማጮች ከሻይ ቤት ሃርሞኒካ እስከ ዳላክ ባንድ ብሎ ስዋት ገብረ እግዚአብሔር በ1973 ተጻፈውና ስለ ሙሉቀን የሙዚቃና የግል ህይወት የሚተረከውን ግሩም ጽሑፍ ፈልጋችሁ እንድታነቡ ጋብዛለሁ። በሶሻል ሚዲያና መረጃ መረብ ላይ ጠፋም። Isn't she lovely? የሚለን ደግሞ ከወደ አሜሪካ ስቲቪ ወንደር ነው። ከመወለጃው ቀን 6 ሳምንት ቀደም ብሎ በመወለዱና በወቅቱ በሆስፒታሉ በነበረው ሁኔታ ምክንያት ስቲቪ ወንደር አይኑ በሚገባ ሳያድግ ቀርቶ ማየት የተሳነው ለመሆን በቅቷል። ያም ሆኖ በተለይ በሲንሳይዘርና በሌሎችም የኤሌክትሮኒክስ ሙዚቃ መሳሪያዎች አጫውቱ በተለይም ሪትም ኤንድ ብሉስ ተብሎ ለሚታወቀው የሙዚቃ ስልት አዲስ ነገር እንዳስተዋወቀ ይነገርለታል። እንደ አውሮፓን አቆጣጠር 1976 ሴት ልጁ አይሻ በተወለደች ጊዜ Isn't she lovely ያለ ስቲቪ ወንደር ያዘመው ነበር ያደመጥነው። አድማጮች አሁን ደግሞ ብዙም ማስተዋወቅ የማይሻውንና የኢትዮጵያ የሙዚቃ ንጉስ እንደሆነ በብዙዎች የሚታመነውን ጥላሁን ገሰሰን ጋብዛቸዋለሁ። ምን ታደርጊያለሽ? ክብራትና ክብራን በዛሬው የሙዚቃ ምርጫዬ ዘና እንዳላችሁ ተስፋ አደርጋለሁ። አብራችሁ አመሽዎት እንግዲህ ወልዴ ነኝ። ሳምንት ቅዳሜ ከሌሎች ምርጥ ሙዚቃ ምርጫዎች ጋር በሙዚቃ ቃና መለሳለሁ። ለዛሬ እስከምሽቱ ፕሮግራም ፍጻሜ ከጥላሁን ገሰሰ ምን ታደርጋለሽ ጋር እንድትቆዩ ጋብዛለሁ። የሳምንት ሰው ይበለን። መልካም ምሽት።
ተከበራችሁ አድማጮቻችን፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በመስተንግዶው ሀብታሙ ስዩም፣ በዋና ዝግጅቱ ደግሞ ጽዮን ግርማ አብረናችሁ ቆይተናል። በሁሉም ስፍራ ባሉ ባልደረቦቻችን ስም እንሰናበታችኋለን። መልካም ሳምንት ይሁንላችሁ። በሰላም ደሩ።